ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 26 ቀን 183 ቀን አለፋቸው። ሁኔታውን በቸልተኝነት የሚመለከተውና የተምታቱ መግለጫዎችን የሚሰጠው ኦህዴድ መራሹ አገዛዝ ለወጣቶቹ ደህንነት ከተጠያቂነት አያመልጥም። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 26 ቀን 2012 ዓ.ም ተመረጥ ነው። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን የዕለቱን አተታ እናሰማለን። ምን ነው በመቀሌ ጩኸት በረከተ በሚል ርዕስ የቀረበ ነው። ከዚያም የተለያዩ ከዝግጅት ክፍላችን የቀረቡ ፕሮግራሞችን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና። ሱዳን የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሶስቱ አገሮች አጠቃላይ ስምምነት ከመደረጉ በፊት የአባይ ግድብን ውሃ የመሙላት ተግባር እንዳይጀመር ተጽዕኖ እንዲያሳድር በደብዳቤ ጠይቃለች። በሱዳን የውጭ ጉዳይ ሚኒስቴር የተፈረመው ባለ 15 ገጽ ደብዳቤ ሶስቱ አገሮች በአባይ ግድብ ሁኔታ ላይ ለረጅም ዓመታት ሲወያዩ መቆየታቸውንና በበርካታ ጉዳዮች ላይ መስማማታቸውን ገልጾ አወዛጋቢ ጉዳዮችም ላይ ስምምነት ሊደረስ እንደሚችል ሱዳን ተስፋ ያላት መሆኑን ይገልጻል። ደብዳቤው 40 ሚሊዮን የሱዳን ህዝብ ህይወቱ የተመሰረተበት 70 ከመቶ የሚሆነው የአገሪቱ የመስኖ ልማት የሚጠቀመው በአባይ ወንዝ መሆኑን ገልጾ ምንም እንኳን በኢትዮጵያ በኩል የሚገነባው ግድብ ሱዳን በየአመቱ የዝናብ ወቅት በመጣ ቁጥር የሚያጋጥማትን የጎርፍ መጥለቅለቅ የሚያስቀርና ተጨማሪ የኤሌክትሪክ ኃይል በአነስተኛ ዋጋ ለማግኘት የሚያስችላት ቢሆንም ግድቡ የውሃ ሙሌት በአግባቡ ካልተመራ አሉታዊ ተጽዕኖ ያመጣል በማለት የሱዳንን ስጋት ይገልጻል። ሱዳን የሽግግር መንግስት በደብዳቤው ላይ ኢትዮጵያውያን ኑሯቸውን ለማሻሻል የአባይን ወንዝ የመጠቀም መብት ያላቸው መሆኑ ግልጽ ነው ካለ በኋላ ግድቡ የተፋሰስ አገሮችን ጥቅም በማይጎዳ መልክ መሆን እንዳለበት ተቆሞ ሱዳን በጉዳዩ ላይ ስምምነት መድረሱ አስፈላጊ መሆኑን እንደምታምንበት ባጽንኦት ገልጿል። በሌላ በኩል የአፍሪካ ህብረትና የአውሮፓ ህብረት ሶስቱን አገሮች ለማደራደር ጥረት እያደረጉ ሲሆን ግብጽ የአፍሪካ ህብረት በአደራዳሪነት መሰየሙን እንደማትቀበል ገልጻለች። ባለፉት 24 ሰዓታት በተደረጉ 4120 የላቦራቶሪ ምርመራዎች 142 ሰዎች በኮሮና ቫይረስ መያዛቸውና 3 ሰዎች በበሽታው መሞታቸውን ረቡዕ ከተሰጠው መግለጫ መረዳት ተችሏል። በዚህም መሰረት ቫይረሱ የተገኘባቸው ሰዎች ጠቅላላ ቁጥር 1486 ሲሆን የሞቱት ሰዎች ቁጥር 17 ደርሷል። ባለፉት 2 ሳምንታት ቫይረሱ የተገኘባቸው ሰዎች ቁጥር 300 ከመቶ እያደገ በመሄዱ በሚሊኒየም አዳራሽ የተዘጋጀው የለይቶ ማከሚያ ተቋም አገልግሎት መስጠት ጀምሯል ተብሏል። በአዳራሹ የተቋቋመው የኮሮና ቫይረስ ሕክምና ማዕከል ለ40 ጽኑ ህመምተኞችና 1000 ጽኑ የሆነ ህመም ለሌለባቸው በሽተኞች መኝታዎች ያሉት መሆኑም ተነግሯል። በአርባ ምንጭ ከተማ በኮሮና ቫይረስ ተጠርጥራ በማቆያ ማዕከል የነበረች የ25 ዓመት ወጣት ራሷን ማጥፋቷንና ህይወቷ ካለፈ በኋላ በተደረገላት ምርመራ ከቫይረሱ ነጻ መሆኗ መረጋገጡም ተዘግቧል። አምነስቲ ኢንተርናሽናል በቅርቡ ያወጣውን የሰብአዊ መብት ጥሰት ዘገባን መሰረት በማድረግ በኦሮሞ አካባቢ በአንዳንድ ኃይሎች የተጠራው የተቃውሞ ሰልፍ ስላስደነገጠው የገዢው ፓርቲ መግለጫ ለመስጠት መገደዱ ታወቀ። የገዢው ፓርቲ አካል የሆነው የአካባቢው አስተዳደር ግንቦት 25 በሰጠው መግለጫ የተጠራው የተቃውሞ ሰልፍ ህዝቡን ለኮሮና ቫይረስ እንደሚያጋልጠው አውቆ ለጤናው ትኩረት እንዲሰጥ ማሳሰቢያ ከመስጠቱም በላይ ሰልፎቹ ከአገርና ከወገን ጥቅም በተጻራሪነት በቆሙ አካላት የተጠሩ ናቸው ማለት ጠሪዎቹን ወንጅሏል። የተቃውሞ ሰልፉን የጠሩት ክፍሎች በሶስት የተከፈሉ ናቸው ካለ በኋላ የመጀመሪያዎቹ በግብጽ የሚደገፉ ኢትዮጵያ ከአባይ ግድብ የምታገኘውን ጥቅም ለማሳጣት የሚንቀሳቀሱ፣ ሁለተኞቹ ከዚህ በፊት የኢትዮጵያን ህዝብ ሲያሰቃይና ሲበዘብዝ የቆየው የወያኔ ቡድን፣ ሶስተኛው ደግሞ አገራዊ ምርጫ መራዘሙን የተቃወሙና በአቋራጭ ስልጣን የሚፈልጉ አካላት ናቸው ብሏል። አስተዳደሩ በመግለጫው ህዝቡ መሰረታዊ ጥያቄ ካለው በትክክለኛ መንገድ ሊያቀርብ የሚችል መሆኑን ገልጾ ከዚህ ውጭ ባሉት ጉዳዮች ላይ መንግስት እግል ለማስከበር አቅሙም ችሎታውም አለው በማለት ማስፈራሪያ ያዘለ መልእክት አስተላልፏል። በምዕራብ ትግራይ በቆራሪት ከተማ በ2005 ለተተከለው የስኳር ፋብሪካ ግብዓት እንዲሆን የሸንኮራ አገዳ ምርት ለማምረት መሬታቸውን የተነጠቁ ገበሬዎች ባለፉት 3 ቀናት የተቃውሞ ሰልፍ ማካሄዳቸው ታወቀ። አርሶ አደሮች ለተወሰደባቸው መሬትና ለከብቶቻቸው መዋያ እንዲሆን ካሳ ይከፈላቸዋል የሚል ተስፋ ተሰጥቷቸው የነበረ ቢሆንም ከሰባት ዓመታት በኋላ የተከፈላቸው ካሳ ባለመኖሩ በሰላማዊ ሰልፍ ተቃውሟቸውን ገልጸዋል። ከቀናት በፊት በሰላማዊ ሰልፍ የተጀመረ የተቃውሞ እንቅስቃሴ ወደ ድንጋይ ውርወራና መንገድ መዝጋት አምርቷል። በዚህ የተደናገጡት የአካባቢው ባለስልጣኖች የኃይል እርምጃ ወስደው ከ40 በላይ ሰልፈኞችን ማሰራቸው ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ምነው በመቀሌ ጩኸት በረከተ? ወያኔዎቹ እናቱ እንደቆነጠጠችው ሕፃን እርያሉ ናቸው። ይደነፋሉ፣ ይባርቃሉ፣ ያጓራሉ። የማያውቋቸው ይሸበሩላቸዋል። የቡካት መሆኑን የምናቀው ደግሞ እንስቀባቸዋለን። ወያኔ ድንፋታ ሲያበዛ በቀቢጸ ተስፋ ተይዟል ማለት ነው። ወያኔ ሲያደባና እንስመር እንታረክ ሲል ነው አደገኛ ሴራውን በመሸረብ ላይ የሚገኘው። እንገናኝ እንወያይ ሲሉን ሁሌም ሊወጉን ነው ብለን ፍተሻና ዝግጅት ስናደርግ ተሳስተን አናውቅም ነበር። የፊውዳል አስተዳደጋቸው ቅርስ ነው። ሊወጉት ላሉት ልጅን ማጋባት አይነት ተንኮል ማድባት። ወያኔ ግን የድሮ ወያኔ አይደለም። ነገር ዓለሙ ተማቶበታል። የነበራቸው ጭንቅላት የግብዙ የመለስ ብቻ ነበር የሚሉትን ትክክል ይያልናቸውም ነው ደድበዋል። ነገሩን አፈጥሮ ለማቅረብ ተስፋ እየቆረጡና ማጣፊያ ያጡ ሲመጡም መላሳቸው ተዘርግቶ ጀነሬተር የዋጠ ይመስል ቀን ተሌት በመንጣጣት ላይ ናቸው። ቀደም ያሰቱ ጳጳሳቸው አሮጌው ስፋት ነጋ ነበር ቀን ተሌት የሚወሸክተው በቀጠራቸው ጋዜጠኞች አማካኝነት። ትግራይን መገንጠል ብለን አናውቅም። ከሶማሊያ መቼም አላበርንም። ሻቢያ እኛን ሳይሆን የደገፈው ኢሃፓን ነበር ብሎ በጠራራ ፀሐይ የሚቀጽ ቀላል ነው። ዋሸዋሸና ስለተጋለጠና ስለተቆሳመነ አዳዲስ ዋሾዎችን ፈልገው አስተማርተዋል። ወፈገዝቶች ቢሆኑም ወያኔ ድሮም ቁም ነገረኞች የሞሉበት ቡድን አልነበረም። የአሳቻ ሰዎች ጥርቅም መሆኑን የምናቀው ከያኔው ነው። ፈልገው ሰዋጡና ስዩም ሙሳ መስፍን እና ጌታቸው ረዳን ቦርጮን ይዘው በቃሉ። ጌታቸው ረዳ ጨዋታው ካለቀ አመታት አልፈዋልና ልፈፋው ሳይናገረው ገና ከትቢያው ዳቂ ነው። ስዩም መስፍንን ብዙዎች በቅጡ አያውቁትም። ስዩም ወዲያም ባይ ሆዳም አፋማ ነው። ከወያኔ ምስረታ ጀምሮ ስለምናውቀው በመለስ ፊት ትንፍሽ የማይል የግብዙ ባሪያ ሊባል የሚችል ሰው ሲሆን በስራ የሚያውቁት ሱዳኖች አህያ ብለው አህያን ይቅርታ መጠየቅ ይኖርብናል ሲሉ፣ መለስ ዜናዊ ደግሞ ብቁ ሰው ስለሌለኝ የውጭ ግንኙነታችን ደካማ ሆኖ እኔም ይህን ደርቤ መስራት አለብኝ ይል ነበር። ሆኖም ስዩም መስፍን ብቁና ንቁ አደራጅ ነኝ ብሎ ስለ ራሱ የሙገሳ መጽሐፍም አጽፎ እንደነበር እናስታውሳለን። ወያኔ ሰው አጥቶ ታማኝና ጭፍን አገልጋይ በመሆኑ ብቻ ስዩምን የውጭ ጉዳይ ሚኒስቴር ሲያደርገው ምንም ሊሰራ አለመቻሉን አውቀው እንግሊዝ በራሷ ኪሳራ አጼ ኃይለ ሥላሴ ሰላይ ብለው አባረውት የነበሩት ፓትሪክ ጂልስ የሚመራው የአማካሪ ቡድን ሰጥተው አብዛኛውን የውጭ ጉዳይ ሥራ መግለጫ እስከ ማርቀቅ ድረስ እነሱ ሲሰሩ እንደቆዩ ይታወቃል። አሁን በዚህ ቦታ ላይ ያለው ደግሞ የመሐይሙ መሐይም ገዱ አንዳርጋቸው ቢሆንም ጂልክስ ጡረታ ቢወጣም ቡድኑ ሥራውን መስራት ቀጥሏል። ያገርን የውጭ ጉዳይ ሥራ ለፈረንጅ ማስረከብ። ስለ ስዩም ይህን መንደርደሪያ ማቅረብ ያስፈለገን ይህ ክፉ ወያኔ ሰው ሳይሆን ደደብ አውሬ መሆኑን ማቅረቡ አስፈላጊ በመሆኑ ነው። ወያኔ ኢህአፓ ጠፍቷል ብሎ ግን ሊያጠፋው ሲታገል 27 ዓመት በላይ አሳልፏል። ዛሬ ወያኔ ጥግ ይዞና ተደናብሮ ባለበት ለምንስ በኢህአፓ ላይ መዝመቱን ዋና ሥራ ብለው ተያያዙት የሚሉ ብዙዎች ሊኖሩ ይችላሉ። ውሻ በቤቱ አንበሳ ነኝ ይላል የሚለውን እንተወውና ወያኔ አሁንም ዋና ጠላቱ ማን እንደሆነ ጠንቅቆ ያውቃል። ለዘመናት ታግለንና ከይሲነቱን አጋልጠን ለውድቀት ያበቃነው በመሆናችን ኢህአፓ ጠላቱ መሆኑን አልረሳም። ዛሬም አወናብዶና ለምድ ለብሶ ወደ ቀድሞ ቦታው ሊመለስ ሲል ጋሬጣ የሆነበት ኢህአፓ መሆኑን ያውቃል። ለዘረኞች በሞላ ኢህአፓ ጠራቸው ጣውንታቸው ነው። የለም ቢሉ ጫንቃቸው ላይ እንዳለ ያውቃሉ። ወያኔ ደግሞ በትግራይ ራሱ የኢህአፓን ቀጣይና የሚጠናከር እንቅስቃሴ ማየት በመገደድ ላይ ነው። ብዙዋኑ አሁንም የኢህአፓ ትዝታቸው የትግልና የፍትህ ነው። በተለይ አሁን ወያኔ አወናብዶና የበግ ለምድ ያጠለቀ ተኩላ ሆኖ ሲያደባ እያጋለጠው ያለው ኢህአፓ ነው እንጂ ጽንፈኞቹና ገርባዎቹማ ሄደው ሰግደውለታል። እነ ክህደቱም አብረውት አሁንም እያሴሩ ናቸው። የህዝብ ወገን መስለው የሚንጫጩት አጭበርባሪዎች በኮሎኔሉ ላይ አቋማችሁ ምንድን ነው? የወያኔ ህግ አራዊትና አዋጅ ይሻር ትላላችሁ ወይ ሲባሉ ማንነታቸው ግልጽ ብሎ ይታያል። ጸረ ወያኔው ትግል እንዳይረግ አበክረን ስለምንታከል ዛሬም የወያኔ አብይ ጠላት ነንና በህዝብ ሊያስጠሉን ከመዳከር አይቆጠቡም። ግልገል ፋሽስቱ ኮሎኔልም ከነሱ ተረክቦ ሲጨፍርብን ህዝብ ታዝቦታል። እንዲረዱት ማፈሪያ አንጃዎችና አደርባይ ግንቦቴዎችን አሰልፈው ነበር፣ ግን አልጠቀሙትም። ህዝብ ነቅቶ አንቅሮ ስለተፋቸው ያላጻፉብን ሐሰት ያልበረዙት ታሪክ አልነበረም። ይህን ስዩም መስፍንና ጓደኞቹ በመቀጠል አይናቸውን በጨዋጥበው በቅርቡ ሲዋሹ ህዝብ ታዝቧቸዋል። የሱዳን፣ የሶማሊያ፣ የጋዳፊና አረቦች ሁሉ አጋር ሆኖ ወያኔ አገርን እንዳስጠቃ ህዝብ እያወቀ ወያኔ ለአገር ሲቆም ኢህአፓ ለሱዳንና ሶማሊያ ቆሞ ነበር ብሎ ለማሳመን ስዩም ሲለፈልፍ ተደምጧል። ማን ነው የቋራን መሬት በሱዳን አላሲዝ ብሎና ህዝብን አሰባስቦ ታግሎ ሱዳንን ከሽንፋ ያባረረው? ማን ነው የተከዜን ድልድይ አፍርስልን ሲሉት ሊያፈርስ ሲቃጣው? ማን ነው የደቡብ ሱዳን ዜጎችን ወደ ጎንደር በሰላም ያሳለፈው? ማንስ ነው እየያዘ ለሱዳን እያስረከበ በየእርሻው በሱዳን ያስረሸ ነው? ማን ነው ሱዳን የኢትዮጵያን ቀርከሃ ዛፍ እንዲጨፈጭፍ ፈቅዶ የተባበረው? ማን ነው ከሱዳን ሰብሮ ኢህአፓዎችና ኢድህዎችን ተረክቦ የረሸነው ያጠፋው? ጅብ እንኳ በማያውቁት አገር ሂዶ ነው። የወያኔ ይባስ ብለው ግን በሚታወቁበት አገር ሲዋሹም አይቀፋቸው። ኢህአፓ ከጣሊያኖች ጋር በጣና በለስ ግብግብ የገባው ወደሚቆጣጠረው ነፃ መሬቱ አስፋልት መንገድ መስራት ሲጀምሩ ነው እንጂ በሚሰሩት ግድብ ዙሪያ ምንም ጠብ አልነበረውም። ስላልነበረውም ችግሩ ሲፈታ ለወታደሩ መንገድ መዘርጋት ሲያቆሙ ስራቸውን ሊቀጥሉ ፈቅዶላቸው ሲሰሩ ቆይተው የጣና በለስን ተቋም ንብረት ዘርፎ ወደ ትግራይ ያጓጓዘው ወያኔ ነው። ቤኒሻንጉልን በሰፋሪው አማራ ላይ አፍነስቶ ፍጅት ያመጣው ወያኔ ነው። እንደገና ጉቦ ወልቶ እስኪስተካከል ድረስ ኢሃፓ ያንንም ከዚያ በኋላም እስከዛሬ ከግብጽ ጋር ምን ቢያባብሉት አልተባበረም። ነግንቦት 7 ግን ግማሽ ቢሊዮን ዶላር መውሰዳቸውን ሁሉም አጋልጦታል። መለስም ኮሎኔሉም ለግብጽ ወላሂ ማለታቸውን ደግሞ ሁሉም ያውቃል። ኢትዮጵያውያን አረቦች ናቸው ብሎ ከጋዳፊ እርዳታ የተረከበ ወያኔ ነው ይሃባ። ከሳውዲና ከኤሚሬትስ ጋር ኢትዮጵያ ላይ ያሴረው ማን ነው? ባጭሩ የወያኔ ጫጫታ ቅስቀሳችን ምንኛ እንዳደናበረው አመልካች ነው እንጂ ምንም ፋይዳ የለውም። ወያኔ ለባዕዳን እኮ ባጣ ቆይኝ እንጂ ችሎታለው ያሉት ምርጫቸው አይደለም። ኮሎኔሉ ደግሞ ወደው አይስቁ ነው ባጭሩ። ዛሬ ወያኔዎቹ ዞር ሊያደርጉት ሁለተኛ ዙር ሴራ ጀምረዋል። ለጊዜው እነ ወዲ መገርሳን አሰራርተውና ደግመው አትንኩት በሚል ቢጠብቁትም በረጅሙ ከውድቀቱ የሚያድኑት አይሆኑም። ትግላችን ወያኔንም የኮሎኔሉንም መጨረሻ ስለሚያፋጥን አመረው ተነስተውብናል። ደስተኛ ነን። የውድ ኢትዮጵያን ጠላቶች ከማራወጥ በላይ ምን ደስታ ይገኛል? የጋራ ትግላችን ዘረኞችን ያውድም። ባንዳ ከሃዲ አንጃ ዘረኛ ኢትዮጵያዊ አይደለም። ኢትዮጵያዊነት ያቸንፋል።
ተባለ አለ ከዘለዳው ይሃፋን በተመለከተ በተለያዩ ወቅቶች የተባሉ ሲባሉ ያልተባሉ ሲደቀሉ ውሃ ቀዳ ውሃ መለስ አይነት ሆኖ ነገሮች ሁሉ እየተንሸራተቱ ባለማወቅ ምን አውቆ በመለገም እውነተኛ ግንዛቤ እንዳያገኙ እየተደረገ ጥፋውን ደርሷል። እውነቱን ለማወቅ ወደ ኋላ መለስ ብሎ ማየቱ ጥሩ ነው። ለምን ጥያቄዎች ሁሉ ይደጋገማሉ ተብሎ ቢጠየቅ ብዙ መላምቶችን መደብደብ ይቻላል። ኢሃፋ አለ ወይ? ምን እየሰራ ነው? ወዘተ ለሚሉ ግራ ተጋቢዎች በየወቅቱ የሚሰጡትን ማብራሪያዎች በፍኖተ ዲሞክራሲም ሆነ በሌሎች የፓርቲው ልሳኖች ማግኘት ሲቻል ጥያቄውን በማራዘብ ለማጫጫ የሚፈልጉ እንዳሉ ተስተውሏል። የተለያዩ ሰዎች በተለያየ ስሜትና ፍላጎት ተገፋፍተው የሚያቀርቡትን ሊሆን ይችላል ተብሎ ቢገመትም ጥያቄ ማቅረብ በራሱ ዓላማው ለመረዳት ወይንም ለማወቅ እስከሆነ ድረስ ክፋት የለውም። መልስ የተሰጠባቸውን ጥያቄዎች መላልሶ ማቅረብ ግን አንድም ጥያቄው የማገናዘብ ችግር ያለበት መሆኑን ወይንም ለተንኮል ሲል የሚያቀርባቸው እንደሆነ ነው የሚጠቁመው። ድርጅቱ ወቅታዊ በሆነ ጉዳይ ላይ መግለጫ ይሰጣል። አንዳንድ ሰዎች የክፍሉ ታደሰን መጽሐፍ ጠቅሰው ወይም ሌላ ስለ ኢሃፋ በጎ አመለካከት ሊኖረው የማይችለውን የደርግ ሹመኛ አመላክተው ኢሃፋ ይሄ ነው ያ ነው ለማለት ሲሞክሩ ይስተዋላሉ። ለመሆኑ ክፍሉ ማን ነው? በአንድ ወቅት በድርጅት ውስጥ ገብቶ እስከ አመራር አባልነት የደረሰ ግለሰብ መሆኑ የታወቀ ነው። በርካታ አባላት ድርጅቱን ለቀው ከወጡ በኋላ ስላለው ነገር በቅርብ ሊያውቁ አይችሉም። አባል በነበሩበት ወቅትም ቢሆን ከተሰማሩበት የሥራ ድርሻ ውጪ አያውቁም። ምክንያቱም ድርጅቱ ሁሉም ስለሁሉም የሚያውቅበት አደረጃጀት መንገድ የከፈተ አይደለምና ድርጅቱ ለተክለሰብ ማንነት መንገድ ጠራጊ አለመሆኑን በውስጡ የታገሉት ሁሉ ያውቁታል። በኋላም ከተሞክሮ ብዙ ነገሮችን እያስተካከለ እንደሄደም ደጋግሞ ገልጿል። አንድ አባል በአመራር ውስጥ የሚሆን በሌላ ሁኔታ ሲያገለግል ሊያውቅ የሚችለው የተሰማራበትን የስራ መስክ ብቻ መሆኑን ከአደጋ ሰውሮታል። ያ ባይሆን ኖሮ በተለያዩ ወቅቶች ድርጅቱን ለቀው የሚወጡ አንጃዎችም ሆኑ ሌሎች ካደረሱት ጥፋት በላይ አደጋ ጥለው ድርጅቱን እንዳያንሰራራ ማድረግ በቻሉም ነበር። ግን አልተቻለም አይቻልምም። ስለዚህም ነው ድርጅቱ በግለሰቦች የሚጻፍ የኢሃፓ ታሪክ አይኖርም ይሞከርም የተሟላ ይሆንም እያለ የሚገልጸው። ስለ ድርጅቱ ያልተባለ ነገር የለም። ያልተጠየቀ ጥያቄ ያልተመለሰ መልስ የለም። ግን ሁሌም አዲስ ይሆናል። እስከ ዛሬ ድረስ በጥናት የዘለቁት የከፍተኛ አመራር አባል የሆኑትና ስለ ድርጅቱ በቂ ተሞክሮ ያላቸው የበርካታ መጽሐፎች ደራሲ አቶ እያሱ አለማየሁ በ1992 የጦቢያ መጽሔት ላይ የሰጡት ቃለ ምልልስ እነሆ። ስለ ፓርቲው እናውቃለን ብለው መጽሐፍ ከጻፉት በተሻለ ሁኔታ ግልጽ ያደርገዋል። በጦቢያ መጽሔት ለቀረበላቸው ጥያቄ እንዲህ ብለው ነበር። ጦቢያ መጽሔት ምን አይነት ፖለቲካ እየመራችሁ ነው? ከሌሎች ድርጅቶች ጋር ያላችሁ ግንኙነት ምን ይመስላል? ስልጣን ለመያዝስ ምን ያህል ተዘጋጅታችኋል? አቶ እያሱ ሲመልሱ የኢሃፓ ፕሮግራም በየጊዜው የተጨባጭ ሁኔታውን ለውጥ ለማጤን ተሻሽሏል። ወያኔ ስልጣን ከያዘ በኋላም ለምሳሌው እንዲሁ ተስተካክሏል። የትግላችን ዋና ዓላማ ህዝብ የፖለቲካ ስልጣን ባለቤት የሚሆንበት፣ መሰረታዊ መብቶች የሚከበሩበት፣ መድብላዊነት ፕሉራሊዝም እውን የሚሆንበት፣ ብሔረሰቦች በእኩልነትና በአንድነት የሚኖሩባት ኢትዮጵያ እውን ለማድረግ ነው። የራሳችን የሆነ አመለካከት አለን በኢኮኖሚውና በሌላውም መስክ። በበኩላችን መሰረታዊ የምንለው የዲሞክራሲና የኢትዮጵያ ሉዓላዊነት ነው። ይህ የአቶ እያሱ የግል አስተያየት ሳይሆን የድርጅቱ ቃል ነው፣ የአባላቱ እምነት ነው። ስለ ህብረትም አመሰራረት እንዲህ ብለው ነበር። ኢሃፓ በኢድሃቅ ውስጥ አባል ሆኖ ታግሏል። በኢሃጉም የሰፊ ግንባር ጥረቶች ሲሳተፍ እንደነበር አቶ እያሱ በሚገባ ገልጸውታል። በአጠቃላይ ኢሃፓ ህብረትን የሚያየው ህብረት ለትግል ካልሆነ፣ ትግልን ካላጀበና ህያው በሆኑና በሚታገሉ ድርጅቶች ካልተሰራ ዋጋ የለውም ሲሉ አክለውበታል። እንግዲህ ሁኔታዎች በተለወጡ ቁጥር ጥያቄዎችን በመልኩ መቅረብ ሲገባቸው እየተደጋገሙ መቅረባቸው ቀደም ሲል የተሰጡትን አስተያየቶች ባለማጤን ወይስ በሌላ ምክንያት? ከዚሁ ከጦቢያ መጽሔት ላይ ሰፍሮ ያለውን አለፍ አለፍ እያልን ብንመለከተው የሚከተለውን አስተያየትም እናገኛለን። ጦቢያ፣ ኢሃፓም ሆነ ሌሎች ድርጅቶች የድርጅታቸውን ጥቅም ብቻ ያስቀድማሉ ይባላል። ስለዚህ ስሞታ ምን ይላሉ? አቶ እያሱ ሲመልሱ ብዙ ጊዜ ሲባል እንሰማለን የኛ የትግል መሰረትና ፕሮግራም የህዝባችንን ጥቅም ያስቀደመ ነው። የኢሃፓ የተባለ ልዩ ጥቅም የለም። ለባዕድ ጥቅም አልታገልንም፣ ወደፊትም አናደርገውም። ስለዚህ አባላት ድርጅታቸውን ሲንከባከቡ ወይም ሲጠብቁ የትግል መሳሪያዎቻቸውን ከጥቃት ለማዳንና በቃል ኪዳናቸው መሰረት ለሀገርና ለወገን ለመታገል ነው። ኢሃፓ ህቡ ድርጅት ቢሆንም በአቋምና በፖለቲካ ግልጽ ነው። እበላባዮች፣ አድርባዮች በሽፍንፍን ሀገርና ወገን ሻጮች አይወዱትም፣ ይጎረብጣቸዋል፣ በአቋምም ያሳጣቸዋል። ለዚህ ነው የሆነ ያልሆነውን የሚያወሩበት። ይህ ኢንተርቪው የተካሄደው ከ14 ዓመት በፊት ነው። አሁንስ የሚነሱት ጥያቄዎች ከዚህ የተለዩ ናቸው ወይ? በፍጹም አይደሉም። የዝንጀሮ ለቅሶ የሚሉት አይነት ሆነና በየአመቱ ተመሳሳይ ጥያቄ ማቅረብ የሚያስደስታቸው አሉ። መልሱ ግን አንድና አንድ ነው። ኢሃፓ በብቸኝነት አላማውን ጠብቆ የተጓዘ ድርጅት በመሆኑና አብረውት የነበሩ ሁሉ በመዳከማቸው፣ አንዳንዶቹም በመክሰማቸው፣ ጥቂቶች የሁሉን ወንጀል ተሸካሚ ኢሃፓን ለማድረግ ሲሞክሩ ይስተዋላሉ። ስለ አጼ ኃይለ ሥላሴ መንግስት፣ ስለ ደርግ መንግስት፣ ስለ ወያኔ መንግስት፣ ስለ ሻቢያ መንግስት ኢሃፓ ምን አገባው? ሁሉንም በየመልካቸው ታግሏቸዋል። አሁንም ወያኔን ከህዝብ ጎን ቆሞ እየታገለ ነው። ዘረኝነት ከኢትዮጵያ ምድር እስካልጠፋ ድረስ ኢሃፓ ትግሉን እንደማያቆም ቃል መግባቱ እንደዳግሞ ተናግሯል። ኢሃፓ መደቡ ከህዝብ እንጂ ካርቲዎች አይደለም፣ ከህዝብ ውጪ ስልጣን ፍላጎቱ አይደለም። ይህንኑ ነው የ1992ቱ የአቶ ኢያሱ ቃለ ምልልስ የሚገልጸው። ኢሃፓ ለህዝብ ጥቅምና መብት መሟገት፣ የራስን ማንነት በመዘንጋት ለህዝብ ተገዢ መሆንንና አባላቱም ለዚሁ ክብር ዓላማ መስዋዕትነትን ዝግጁ የሆኑ መሆኑን ድርጅቱ በኩራት የሚገልጸው ያለ ምክንያት አይደለም፣ ለጉራም አይደለም። ኢሃፓ ምን ያህል ህዝቡን እንደሚያፈቅር ልሳኑ ሆኖ ከንጉሱ መንግስት ጋር ተሟግቶለታል። ከደርግ መንግስት ጋር ተናንቆ መስዋዕትነትን ከፍሎለታል። ከወያኔ መንግስትና ከረዳቶቹ የውጭ ሀገር መንግስታት ጋር ተፋልሞ ታርቆለታል። አሁንም ቢሆን ያው ነው። ህዝብን ማታለል፣ ህዝብን ማፈን፣ መብቱን መቀማት ወንጀል ነው ባይ ነው። ስለዚህም ከወንጀለኞች ጋር አይተባበርም፣ ከህዝብ ጎን ቆሞ መፋለሙንም አያቋርጥም። አቶ ኢያሱ አለማየሁ በዚህ ሰፊ ቃለ መጠይቅ ውስጥ ስለ ሻቢያና ወያኔ ቃለ መጠይቅም ቀርቦላቸው እንዲህ ብለው ነበር። ባለማወቅ የተሳሳቱ አሉ፣ ሌሎች ደግሞ ሀገራቸው ከታቸው መሆኑን ነው በይፋ ያረጋገጡት። ህዝብ ስንል እነዚህን አያጠቃልንም። ከወያኔ ጋር አብሮ በመሰለፍ ኢትዮጵያን ማዳን አይቻልም፣ አብሮ ማጥፋት ግን ይቻላል ነበር ያሉት። በእርግጥም የኢትዮጵያ ህዝብ መከራ የጠነከረው ከጦርነቱ በኋላ ነው። ወያኔ ያገዙትን እንኳን አልማራቸውም፣ እያሳደደ ነው የፈጃቸው። ሰይጣን ለወዳጁ ሲቆም የት ታይቶ ያውቃል? ሲያጠፋ እንጂ። መፍትሄው በጠበል በጥብጦ ማባረር ብቻ ነው። ያ ነው የአጋንንት ግብሩ። ለፓርቲው እስካሁን ድረስ በተደጋጋሚ ስለሚቀርበው ክስ ኃይሉት ጥያቄ መሰል ሮሮ አቶ ኢያሱ አለማየሁ በዚሁ በ1992 የጦቢያ መጽሔት ቃለ ምልልስ ላይ በማያወላዳ መልኩ ገልጸውት ነበር። ጦቢያ የዛሬው ይቅርና በዚያ ዘመን አንድ ጊዜ ከሻቢያ ጋር ለመስራት፣ ወያኔን ለመርዳት፣ የኦጋዴን ነጻ አውጪ ግንባርን ለመቅረብ ሙከራ አድርጋችሁ እንደነበር በያ ትውልድ ትረካ ውስጥ አለ። ይቀበሉታል? አቶ ኢያሱን ሲመልሱ ጸሐፊው ከምን እይታ የጻፈውን እንደጻፈ የሚያውቀው ራሱ ቢሆንም ድርጅታችን በወቅቱ ከነበሩ ድርጅቶች ጋር ለመነጋገርና ከተሻለም ጸረ ደርግ ግንባር ለመመስረት ሞክሯል። ከኦጋዴኑ ያልተስማማው እስከ ናዝሬት አዳማ ያሰፋውን ካርታና የምዕራብ ሶማሊያ የሚባለውን ሁሉ አንቀበልም ስላልን ነው። ከወያኔ ጋር ከዘጠኝ ጊዜ ያላነሰ ውይይት አድርገን መስማማት ያቃተን የብሔረሰብ ቅራኔ ተቀዳሚ መሆኑንና የኢትዮጵያ ሕዝብ በአንድነት መኖር አይችልም ከትግራይ ውጡልን ስላለ ነው። ከሻቢያ ጋር ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብለን እንደ ወያኔ ባለማጽደቃችን ተጣላን። ኦነግም የኦሮሚያን በአንድነት ተቀበሉ ሲል አልተስማማንም። ሁሉም አባ ኢትዮጵያ፣ ትምክተኛ አማራ ወዘተ የሚል ስያሜ ለጠፉብን። በአጭሩ ከድርጅቶች ህብረትንና ትብብርን ፈልገን ተንቀሳቅሰናል። ክፍፍልና ግጭትን ለማስወገድ በማንኛውም ጊዜ ለድርጅቱ ጥቅም ስንል የሀገራችንን ጥቅም አልሸጥንም። የኢትዮጵያ ህዝብ የግንዛቤ ችግር የለበትም። የኢሃፓ አቋም ዛሬም በፊትም ሆነ እንደሆነ ግልጽ በሆነ መልኩ አቶ ኢያሱ አብራርተውታል። ድርጅቱ በህዝብ መብት ላይ አልደራደርም ማለቱን፣ በአገር ህልውና ላይ ደባ አልፈጽምም ማለቱን፣ በህዝብ አንድነት ላይ አላፌርም ማለቱን፣ ለኢትዮጵያ ጠላቶች አላጎበድድም ማለቱን፣ ለዲሞክራሲና ለፍትህ ከሚታገሉ ጋር፣ ወያኔን ለማስወገድ ከሚታገሉ ሁሉ ጋር ለማበር ዝግጁ መሆኑን፣ በህዝቡና በአገሩ ላይ ክህደት ለመፈጸም አለመፈለጉን በዝርዝር አስቀምጠውታል። በመሆኑም በእነዚህ ጉዳዮች ዙሪያ ተደጋግሞ የሚነሳው ጥያቄ ጉንጭ አልፋ ከመሆን አይዘልም። ምን ያልተነገረ አለ? ምን ያልተባለ አለና?
ክፍል 4 የወያኔን ፓርላማ ምነዋ ንብ ሞላው ቀፎ በመሆኑ ነዋ እየተባለ ያለው የወያኔን የዴሞክራሲና የፓርላማ ስርዓት ዋሾነት ቧልትነትና ቀፎነት በሚገባ ይገልጻል። ለነገሩ ያለፉት ሁለት አገዛዞችም ፓርላማዎች ወይም ሸንጎች የይስሙላና የመጫወቻ ወይም የመጥጦሪያ ተቋሞች እንጂ የዴሞክራሲያዊ ስርዓት አገዛዝ ነጸብራቆች አልነበሩም። በሐሰት ላይ ተመስርተውና ሐሰትን መሰረት አድርገው የሚገዙ ኃይሎች ነበሩና ናቸውናም ህብረተሰቡን በሐሰት ፕሮፓጋንዳ ናላውን እያዞሩ ባዶ ተስፋን እየመገቡ በቁስሉ ላይ ጨው እየነሰነሱ ቢቆዩም ጸረ ህዝብነታቸውንና ውሸታምነታቸውን ምን ቢፍጨረጨሩ ሊሸፍኑ አቅቷቸው ተጋልጠዋል። በኢህአፓ ላይ መጠነ ሰፊ ሐሰትና ውሸት ያሰራጨው ያለፈው አረመኔ ስርዓት ሲሆን ዛሬም የዚሁ ስርዓት አገዛዝ ጋሻ ጃግሬዎች በወንጀላቸው ማፈርን ትተው እንዲያውም ኢህአፓን ሊከሱ አዲስ ታሪክ ሊተርኩ ጀግና ተባብለው ሊሸላልሙ ተነስተዋልና ያ ጊዜ ያለፈበት ውሸት ሁሉ ተሐድሶ ተፈቶት በመናፈስ ላይ ነው ነበረ ትዛለም መስክርነት እነሆ አቀረምን ይያሉ ትናንት ርምጃ ይወሰድበት ይያሉ ስንቱን የፖለቲካ ሰኛ ሰነድ ላይ እንዳልፈረሙ ሁሉ ዛሬም አይናቸውን በጨዋጥበው ሐሰትን በኢህአፓ ላይ ያሰራጫሉ። የማያውቁትን ታሪክ አወቅን ብለው ሀቅን አንቀው ገለው በሬ ወለደው ሸታቸውን በመጽሐፍ መልክ አፈትመው እንዲያሰራጩም ወያኔ ሙሉ ትብብርን ያደርግላቸዋል። ለነዚህ የሐሰት ጠራቂዎች በዝርዝር መልስ መስጠት ባንገደድም አልፎ አልፎ ግን በመደጋገሙ እውነት መስሎ እንዳይወሰድ ውሸትን ውሸት ብሎ ማጋለጥ የግድ ይሆናል። ኢህአፓ በሀገር ወዳድና ተራማጅ የኢትዮጵያ ልጆች የተመሰረተ ሆኖ ሳለ የሐሰት ዘማቾቹ ኢህአፓ አንዴም በሻቢያ አሊያም በምዕራባውያን የስለላ ድርጅቶች ተመሰረተ ብለው ይዋሻሉ። ሌሎች ደግሞ አዲስ ታሪክ በመጻፍና ራሳቸውን መስራችና አልፎም ያልነበሩትን የአመራር አባልነት ለራሳቸው ሰጥተው ያሰት ተረካቸውን ሳብሩ ያስደምጣሉ። አባል ነበርን ለፈፋም ከተለው ለሚያቀርቡት ውሸት ማጠየቂያ ሆኖ ይገኛል። ነበረ ነበርን ለማለትና የራስን ውሸት እንደ ሀቅ ለማቅረብ ነው። በኢህአፓ መስራች ጉባኤ ተገኝተው አመራር ተመድበው ከነበሩት ዛሬ በህይወት ያሉት ሁለት ብቻ ሲሆኑ በድርጅቱ የከተለው ደግሞ አንድ ብቻ መሆኑ ሀቅ ነው። ስለዚህም የነመስራሽ ነበርን ጫጫታ የሐሰት ታሪክ መሆኑ ይጋለጣል። ኢህአፓ ተመስርቶ የዘራዊቱን እርሾ ሻቢያ ዘንድ ሳይሆን በፍልስጤሞች ዘንድ አፈልጥኖ ወደ ሀገር ሊያስገባ ሲነሳ በሶማሊያ በኩል ወደ ባሌ በሱዳን በኩል ደግሞ ወደ ጎንደር ጎጃም መዝለቅ ባለመቻሉና ትግሉንም መጀመር ስለነበረበት ወደ ትግራይ ለመዝለቅ በመወሰኑ ከሻቢያ ጋር ግንኙነትን አደረገ። ሻቢያም አንዱ ክፍል ሊተባበር ቢነሳም ሌላው ክፍል ደግሞ ኢህአፓ የኤርትራን ቀኝ ግዛትነት ካልተቀበለ በሚል ንትርክ ጀምሮ ወደ ትግራይ መዝለቅ የነበረባቸው በዚያው በኤርትራ በረሃ ለአመት ያህል መቆየታቸው የግድ ሆነ። ሻቢያም በዚህ ወቅት ወያኔን በማደራጀትና ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ በማስፈረምም የወያኔ ቡድን የኢህአፓም ኃይል ቀድሞ ወደ ትግራይ እንዲዘልቅ አደረገው። የኤርትራ ግንባሮች ኢህአፓን በወዳጅነት ሳይሆን በጠላትነትና ትምክህተኝነት ፈርጀው ሊያጠቁት ለመባጀታቸው ደግሞ ምስክር የሚጠይቀን ሊኖርም አይችልም። ኢህአፓ መቼም ቢሆን ግን ታሪኩን ክዶ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ አልፈረመም። ችግሩ በሰላማዊና ዴሞክራሲያዊ መንገድ አልፎም በተጨባጭ በፌዴሬሽን ትስስር ይፈታ አለ እንጂ ወያኔና የደርግ ታሪክ ሸምጣጮች በሞላ ያገዛዛቸውን መሰረታዊና ጸረ ህዝብ ጥፋቶች ሁሉ በኢህአፓ ላይ ለመላከክ መጣራቸው ያለና የቀጠለ ነው። አንዱ የደርግ ሻምበል ለምሳሌ ጀብሃ ለኢህአፓ መሳሪያ ሲሰጥ ኢሃፓ ሶማሊያን ደግፎ በደርግ ጦር ላይ ሲተኩስ እንደነበር ወዘተ ጽፏል። መንግስቱ ያዞምባውን እየረጨ ኢሃፓ ዚያድ ባሬን ደገፈ ብሎ ጦሩን ያታለለበትና በግርግሩም ኢሃፓ ላይ ዘመቻውን ያጧጧፈበትን ውሸት ሲያድስ ነው። የኢሃፓ አባላት በተለይም በጦር ውስጥ የነበሩት ህይወታቸውን ለሀገራቸው ሰጡ እንጂ ጠራትን ወዳጅ ብለው በወንድሞቻቸው ላይ አልተኮሱም። ኤርትራንም ያስገነጠሉት ችግሩን መፍታት ያቃታቸውና በፍጅትና ግድያ ለግንባሮቹ ደጋፊዎችን የሰጡት አገዛዞችና ግንባሮቹን የረዱት የባዕድ ኃይሎች እንጂ ኢሃፓ አይደለም። ዛሬ ጀግና በሉን ባዮች የደርጉ መኮንኖችም አብዛኞቹ አረመኔው መንግስት መሪዎቻቸውን ሲገድል በዝምታ የተቀበሉና ጦሩንም መምራት አቅቷቸው ሽንፈትን የተከናነቡት ናቸው ተጠያቂ። ከሻቢያ ዶላርን ተቀብለው ምስጢር እያሾለኩ ጦሩን ለሽንፈት የዳረጉ ኢሃፓዎች ሳይሆኑ ከሃዲ ጀነራሎች ነበሩ። መፈንቅለ መንግስት የሞከሩትን በግፍ የጨፈጨፉ ያገዛዙ ኮማንዶዎችና ወታደሮች እንጂ ኢሃፓል ነበርም። ደርጎም የአገር ልጆችን በሽብር ጨፍጭፎና አገር ወዳድ መኮንኖችን ረሽኖ አገራዊ ኃይልን በማዳከሙ ለግንባሮቹ ድልና በአጠቃላይም ለጠባቦች መጠናከር ድልዳል አመቻችቷል። ሐቁ ይህ ሆኖ ሳለ ውሸትን መለፈፉ ምን ይጠቅማል? ሀገር ያስረከበውን አገዛዝስ ጀግና ብሎ ለማወደስና ለመሸላለም መሯሯጥ ምን ይባላል? ኢሃፓ ህብረ ብሔራዊ ድርጅት ስለነበርም በአቋሙ ደረጃ በትምክት ሆነ በጥበት ሊከሰስ የሚችል አልነበረም። ዛሬም ቢሆን ጠባቦችን ሁሉ በመታገል ላይ ነው። ትምክህት አንቋቸው በሕዝብ ላይ በጅምላ የሚያጓሩትንም በመታገል ላይ ነው። ጸረ ወያኔ ነን ቢሉም ለሕዝብ አንድነት ጠንቅ ናቸውና። በመሆኑም ኢሃፓ የአማራዎች ድርጅት ነው ሲባል የከረመውና አሁንም በአንዳንድ ጠባቦች የሚተጋባው ሐሰት መሆኑ ለማንም ግልጽ ነው። በሌላ በኩል ደግሞ ኢሃፓ የትግሬዎች ወይም ኤርትራውያን ድርጅት ነበር ብለው የሚዋሹትንም መጥቀስ ያስፈልጋል። በብሔረሰብ ደረጃ ጠበው ያሉ ቡድኖች የኢሃፓ ህብረ ብሔራዊነት ቢቆጠቁጣቸው የሚገርም አይደለም። ኤርትራውያን በኢሃፓ አባልነት ተሰልፈው ታግለው መስዋዕትነት መክፈላቸው የኤርትራንም ግንባሮች ያስቆጣ፣ የኦጋዴን ተወላጆችም ኢሃፓ ውስጥ አባል መሆናቸው ሶማሊያን ያበሳጨ፣ በርካታ ኦሮሞዎች ኢሃፓም ሆነው መታገላቸው ኦነግን ያበገነ መሆኑም የታወቀ ነው። በኢሃፓ ውስጥ ከሁሉም ብሔረሰቦች የተውጣጡ ታጋዮች ተሰልፈው ታሪክ ሰርተዋል፣ እየታገሉም ናቸው። ሀገሬ ኢትዮጵያ፣ ብሔረሰቤ ኢሃፓ ብለው የታገሉ ናቸው ማለትም እንችላለን። ማን ከየት እንደመጣ ለኢሃፓዎች ዋና ጥያቄ ሆኖ አያውቅም። ኢትዮጵያዊነትና ዴሞክራሲያዊነት፣ ህዝባዊነት ነበር ዋናው ጉዳይ። አሁንም ቢሆን ይሄ ነው ዋናው ተፈላጊ እንጂ ውልደትና ብሔረሰብ ምንጭ አይደለም። ኢሃፓ የኢትዮጵያ እንጂ የአንድ ብሔረሰብ ድርጅት አይደለም። እስቲ ሌሎች ይህን ይበሉና ሐቅ መሆኑ ይፈተሽ። የብሔረሰብ እኩልነት ይረጋገጥ ስላለም አንድነትን ተጻረረ ሊሉ የሚፈልጉት ደግሞ ስለ አንድነትና መብት ከቶም የተረዱ አይደሉም። ስለዚህም የኢሃፓን አገር ወዳድነትና ኢትዮጵያዊነት ማንም ሊጠይቅ የሚችል ኃይል የለም። የኢሃፓን ያህል ለአገሩ አልተዋደቀምና። ወያኔ ኢትዮጵያ ትገነጣጠል ብሎ ለግንጠላ የታገለና አሁንም ኢትዮጵያን እያደማና እያዳከመ ያለ ካዲ ኃይል ነው። የታወቀው ጸረ ኢትዮጵያ ስርዓት ነጋ በሶማሊያ ወረራ ጊዜ ድርግ ላይ ተኩስ አቁመን ከጦሩ ጋር ልንሰለፍ ነበር ያለው ጭልጥ ያለ ውሸት መሆኑ ግልጽ ነው። ከግማሽ በላይ የኢትዮጵያ መድ የሶማሊያ ነው ብሎ ፈርሞ በሞቃዲሾ ቢሮ ከፍቶ በሶማሊያ ይረዳ የነበረው ወያኔ የዚያድ ባሬ ጭፍን ደጋፊ መሆኑ የሚታወቅ ሐቅ ነው። ዛሬ በየድርጅቱ የተቆረቆሉት ብዙዎቹ ደግሞ ኢትዮጵያን ካንበረከከው አረመኔ ኮሎኔል ጋርና ጎን ተፈልፈው ህዝብን ሲያጠቁና ሀገርን ሲጎዱ የነበሩ ናቸውና ስለ ሀገር ወዳድነት ሊያወሱ አይችሉም። ቆመንለታል አሉትም ብሔረሰብ የተዋደቁም አልነበሩም። አጋጣሚው ባመቻቸው ሁሉ ስልጣን ከያዘው ጋር እየተቃቀፉ ህዝባችን ያሉትን የረሱ ነበሩ። ያባ ከደግም ሆነ ከወያኔም ጋር ተቃቅፎ ህዝብን አልካደም፣ ማለትም ሀገርን ለጥቅም አሳልፎ አልሰጠም። ያባ ባረመኔው የደርግ ሽብር ሲጠቃ የቀበሌና ከፍተኛ ታጣቂዎች ወይም የሽብሩ አራማጆች የነበሩ ዛሬ በየድርጅቱ ተሰግስገው ያናሰቃቂና ሳፋሪ ታሪካቸውን በመደበቅ ውሸት የሚነዙት እነማን እንደሆኑ ህዝብ ያውቃል። የደርግ ሹመኞች የነበሩ ኢህአፓዎች የሉም። ህዝብን ክደው ከነበሩትና ድርጅቱ ሊጠየቅባቸው ከማይችለው የአንጃ መንጋ ሌላ ወያኔ ሲመጣም ኢህአፓ ለግድያና ለእስር ተዳረገ እንጂ እነ ገብረ እግዚአብሔር ጋይም በአዲስ አበባ ተታኩሰው ተሰው እንጂ በወያኔ አልተሾሙም ወይም ከሀገር የመውጫ ቪዛ ተሰጥቶት አባላቱን አስይዞ በአሳፋሪ መንገድ መሪዎቹን ከሀገር አላወጣም። ኢህአፓ ድርጅቱንና ህዝብን ለወያኔ አሳልፈው ሊሰጡ የቃጡትንም አንጃ ብሎ አስወገደ እንጂ በርቱ አላላቸው። ዛሬም ቢሆን መለስ ዜናዊ ኑ እንወያይ ህገ ወያኔን ተቀበሉልኝ ሲል ጆሮ ሰጥተው ህዝብን የሚክዱትን ያወግዛል እንጂ ሂዱለት ጎበዞች አይልም። ያባ ማን ነው ኢትዮጵያዊ ታዲያ? ለአገሩ የታገለና የተሰዋውና መከራን እየተቀበለ ያለው ወይስ አገሬ አገሬ ብሎ በዘፈንና በማቅራራት ተወስኖ ሀገር ስትጠራ ጆሮውን ዘግቶ የግል ኑሮውን የሚያመቻቸው? ኢትዮጵያዊነቱን የካደው ሰብእናውን ለባዕድ ቱጃር የሸጠውና ራሱን ያዋረደው ሐቁ ሲታይ ግን ኢትዮጵያ ማን ነው የሞተልኝ ብትል የቀድሞውና የዛሬው የባንጃ መንጋ ሳይሆን ስማቸው የሚጠራው የቀድሞ አርበኞችና በቅድሚያ ደግሞ የኢህአፓ ነው። ኢህአፓ ሌሎች ድርጅቶችን ያጠቃል ተብሎም በሐሰት በድግግሞሽ ይቀርባል፣ ቂመኛ ነውም ይባላል። በመሰረቱ የወጋ ቢረሳ የተወጋ አይረሳ ነውና ስንትና ስንት ሺህ ጓዶቻችንና ህዝብን የፈጁትን ልንፋረድ ብንነሳ ልንወቀስ አይገባም። በጠላት ላይ ቂም መያዝና ጥላቻን መያዝ ተገቢና አስፈላጊም ነው። ጠላትን ወዳጅ ማለት ለውድቀትና ባርነት ዳራጊ ነውና። ያባ ግን ለሀገር ትግል አስፈላጊ ሆኖ በተገኘበት ደግሞ ትናንት ካደሙትና ወንጀለኛ ብሎ ከፈረጃቸውም ጋር በጋራና ወቅታዊ ጠላት ላይ ለመረባረብ ሲል ብቻ አብሯቸው ለመሰለፍ ሞክሯል። ያፈሰሱት ደም እያቃዣቸው በነሱ ብሶ ያባን ሊያጠቁና ሊወጉ ወይም ሊያዳከሙ ቢነሱም ቅሉ ጓዶቻችንን ባቲም ባይፈጀውና ያስፈጀው የወያኔ ቀድሞ መሪ ከወያኔ ተጣላው በማለቱ የደርግ አመራር አባልና ሞትን ፈራጅ ዳኛ የነበረውም ኮሎኔል በዘመናዊ ባንዳነት ተፈርጆ የነበረውና ስንቱን ወጣት በነጻ እርምጃ ያስፈጀውና የፈጀውን ቡድን የሚመራውም ሳይቀር ለአገር ጥቅም በሚል በግንባር ደረጃ የኢህአፓ አቅፎ ሊታገል መሞከሩ የማይካድ ሐቅ ነው። በሌላ በኩል ደግሞ ዛሬ በየድርጅቱ የተሰገሰጉ ወንጀለኞች የህዝብ ጎራ ለመከላከል ቢያንስ ንሳ ይግቡ ብሎ መጠየቅ ቻንስ ነው የሚልም ጥፋታቸውን መኑ ህዝብንም ይቅርታ ጠይቆ ብሎ ያፋ ትክክለኛና ተገቢውን አቋም ወስዷል። ያፋ ደምቷል ተጠቅቷል። የህዝብ ስቃይም ይስማዋልና ህዝብን የበደሉትን በዝምታ ከጠቀያቸው የንጹሃን ደም ጋር ሊያቀፋቸው አይቻልም። በዋናው ጣላት ላይ በማተኮር በሚል ዝም ቢላቸው አልተውትምና ዝም ሊላቸው አልቻለም። የትናንት ወያኔዎች ማለትም ወያኔ ለስልጣን ሲበቃ የወያኔ ቁንጮ መሪዎች የነበሩና ህዝብን የበደሉ ጦርነት እንሰራባቸዋለን ያሉን በያፓ ላይ ጦርነት የከፈቱ አባላቱን የገደሉና ደርዛቸውን ያጠፉ ዛሬ አይናቸውን በጫጥበው ያጠፋነው የለም የምናውቀው የለም በሚልና ሁሉንም ጥፋት በመለስ ዜናዊ ላይ ብቻ ጥለው የህዝብ መሪ በሉን ሲሉ ያፓ ይህን አስተቃቂ ሁኔታ ሊያስተናግድ ወይ በዝምታ ሊያልፈው አይችልም። ዛሬ የሆነ ድርጅት መሪ ነን ስላሉ ብቻ ከበሬታ ሊሰጣቸው የሚችልና የሚገባ አይደለምና ቀይ ሽብር መካሄዱን የሚክድ የኢትዮጵያ መሪ የነበር ዶክተር ደግሞ የሆነ ድርጅት አባል ነውና ዛሬ ያን ቆሻሻ ታሪክ ሆነ ዛሬም ሽብሩን በመካድ የሚለፍፈውን በዝምታ አሳልፉት ሊባል የሚገባ አይደለም። ብላንክ ቼክ ወይም ሙሉ ስልጣንን ሰጥቶናልና ይፍቹት ህዝብን ሲል መንግስቱን ይገፋፋይ ነበር። የዶክተር የጓዳችንን አይን በሳንጃ ለጠፋይ ሞከረና በባንዳነት ተሰልፎ አረመኔውን ድርግ ሲያገለግል የነበረ የዛሬ ፕሮፌሰር መሳሪያ ይዛችኋልና ተጠቀሙበት ብሎ ያሳሰበና ለሲቪል ስልጣን እንዳይለቅ ደርጉን ይመክር የነበር እና መለስን ልጄ ያለ ፕሮፌሰር ዛሬ የሆነ ድርጅት አባል ሆኗልና ትግልን ሲያደፈርሱና ወደዱም ጠሉም በተጨባጭ ወያኔን ሲያግዙ በዝምታ እለፏቸውን ይሃፓ የሚሰማ አይደለም። በሚባለው መንገድ ከቀጠለኮ ነገ አረመኔውን መንግስቱን ጀግና ብለው ሊሸልሙ የሚያቆቁቡት ይሳካላቸዋል ማለት ነው። ህዝብ ጀግናውንና ወንጀለኞቹን መለየት መቻል አለበት። በግርግር ወንጀለኛን አገዛዝና ቁንጮቹን ጀግና ብሎ ለመሰየም የሚደረገው ርብርቦሽ በመሰረቱ ጸረ ህዝብ እንቅስቃሴ ነው። ንስሐ ይቅደም፣ ሐቁ ይነገር። የትግልና የህዝብ ጎራ ወንጀለኞች የሚርመሰመሱበት ከሆነ ህዝብ በዋና ጠላቱ ላይ ድልን አያገኝም። ቢያገኝም ከሚወድቀው አገዛዝ የባሰ ሆኖ አገርና ህዝብ ያስለቅሳል። ስለዚህም ያፓ የህዝብ ትግል እንዳይጎዳና የጠራ እንዲሆን ፈለገ እንጂ ድርጅቶችን ለማጥቃት በሚል ተንቀሳቀሰ ማለት ሐሰት ነው። የዚህ ጉዳይ ሌላ ገጽታ ደግሞ ከዚህ በፊት ጣዖት አንጠርብም አናስጠርብም ያልነውን ይመለከታል። ያፓ ስለ ድርጅትና የድርጅት መሪዎች ያለው ግንዛቤና አቋም ከሌሎች መለየቱ ሐቅ ነው። ድርጅት ህዝብን ለማገልገል ለማታገል መሳሪያ ሆኖ መገኘት ያለበት እንጂ በህዝብ ላይ የሚጫን አውቀልሃለሁ ባይጎድ ሊሆን አይገባውም ብሎ ያምናል። የድርጅት መሪዎችም በጥናታቸው ንቃታቸው ቆራጥነታቸውና ችሎታቸው የተነሳ በቦታው ይመደባሉ እንጂ በድርጅትም በህዝብም ላይ የሚከፈቱ ሁሉን አዋቂ ሁሉን አዛዦች ግብዞች ሊሆኑ አይገባም ብሎ ያባ ያምናል። ሐውልት ይሰራልን ሁሉ ይበርከክልን ጣዖቶች ሊሆኑም አይገባም ባይ ነው። ስለዚህም የድርጅት መሪዎች ሲያጠፉ ባባሎቻቸውም ሆነ በህዝብ ሊተቹ የሚገባቸው ናቸው እንጂ ስልጣናቸው የማይደፈር ወይም ከተተቹ ክብር ነክ ወንጀል የሚሆን ከሆነ ድርጅቱ ችግር ውስጥ መግባቱ የማይቀር ነው። ነውና ያፓ ፈላጭ ቆራጭ የሚሆን አንድ ሊቀመንበር በውስጡ አልሰየመም። ለመሆን የቃጡትንም ባጭር አስቀርቶ ያው አንጃነታቸው ወይም በታኝነታቸው ማጥ ውስጥ ገብተዋል። የድርጅት መሪዎችን በስራቸውና በጥናታቸው ማክበር ሲገባ በሌላ በኩል ተክለሰውነት ገንብቶ ጣዖት አድርጎ ማምለክ ደግሞ ድርጅትንም ትግልንም ይጎዳል። ሃይማኖት ላላቸው ደግሞ አምልኮ ተባዕድ ይሆንባቸዋል። ከዚህ በፊት አንድ መሪን የጋንዲ ማርቲን ሉተር ኪንግ እና የኢየሱስ ጥምረትና ነጻብረቅ ናቸው መባል ተደርሶ እንደነበር እናስታውሳለን። ነገርን በልክና በሚዛን መያዝ በልህነት መሆኑ መረሳት የለበትም። በሶቪየት ህብረት ስታሊን፣ በቻይና ማኦ ዜዶንግ፣ በኮሪያ ሟቹም ሆነ ያሁኑ ኪሞች በጸያፊ ተክለሰውነትና ጣዖትነት ዴሞክራሲን በፓርቲያቸው ውስጥ ጥም በአገር ደረጃ ማጥፍተው የተቃወማቸውን ሁሉ ለማፈን እንደቻሉ ታሪክ መዝግቧል። ኢህአፓ ግን የጋራ አመራር ያለውና ማንም ግለሰብ እንደ ልቡ የማይፈነጭበት መሆኑንም ባለፉት 38 ዓመታት በሚገባ አስመስክሯል። ሌሎች ድርጅቶች ግን በራሳቸው ላይ ቁንጮ ባለስልጣን መሪ ሰይመው ወያኔም ሆነ ሻቢያን ማየቱም ይበቃል። ዴሞክራሲን በውስጣቸውም ሆነ በአገር ደረጃ አጫጭተዋል፣ አጥፍተዋል። ሀገር ወዳድ ድርጅቶችም የተባሉት እንዲሁ በመሪነት የሰየሟቸውን ግለሰቦች ወደ ጣዖትነት ደረጃ ለማድረስ እንደው እየፈለጉ በአቋም ደረጃ ትችት ሲደረግ መሪዎቻችን ተደፈሩ ብለው ቡራ ከረዩ ያሰማሉ። የአባ ግን ማንንም ድርጅት አልሰደበም። ተቸት ያለባቸውን ግን ተችቷል። ትችትና ስድብ ግን ለየቀልናቸው። ያፓ በራሱ ስምም ሆነ አባላቱ በጻፏቸው ጽሁፎች ማንንም ድርጅት ወይም መሪ አልሰደቡም። ስድብ ማለት በአሁኑ ጊዜ በያፓና በመሪዎቹ አባሎቹ ላይ የሚካሄደው የስም ማጥፋት ርካሽ ዘመቻ ነው። ትችት ግን የተዛባና የተሳሳተ የፖለቲካ አቋሞችን ተንተርሶ የሚደረግ ሂስ ነው። ያፓ በሂስና ግለሂስ ያምናል። ይህን ልምድ እንደ አንዳንድ ድርጅቶች ራስን ሰድቦ ለተዳቢ መስጠት ነው ብሎ አይወስደውም። የተቃዋሚ ድርጅት መሪ ጫማ በአንድ ደጋፊ በአደባባይ ሲሳም የድርጅት መሪዎች አባላትን ሳይማክሩ ከገዢው ኃይል ጋር ሲፈራረሙ ንብረት ሲባከን ሲታይ ምስጢር በአደባባይ ሲሰጣ አሰራር ሲጓደልና ትግልን ሲጎዳ ምርጫው ላይ ማዕቀብ መደረግ ሲገባው በምርጫ ተሳትፎ ሲደረግ ወዘተ ኢህአፓ የመተቸት መብት ብቻ ሳይሆን ግዴታም አለበት። አባላትና ህዝብ ተስፋ ቆርጠው ከትግሉ እንዳይርቁ መታረም የሚገባው ነውና ያፓም አቋሙና በተግባር ስህተት ከፈጸመ መተቸት አለበት። ሐሰቱን ሐሰት የተሳሳተውን ተሳሳተ ይላል እንጂ የሹም ዶሮ ነኝ ማነክቶኝ ሊል አይችልም። ከዚህ ግንዛቤ ከተነሳን ድርጅቶቹ ሲተቹ ተሰደቡ የሚልን የሐሰት ክስ መደርደር ያከትማል። የበላይነትና ፍጹም ከበሬታ ሊሰጠው የሚገባው ህዝብና ሀገር ናቸው። የድርጅት መሪዎች ሰዎች እንደመሆናቸው መጠንና ትግሉም ገና ተጀመረ እንጂ የተገባደደ ባለመሆኑ ስህተት መፈጸማቸው የሚጠበቅ ነውና መተቸት አለባቸው ይገባልም። አድሃሪ፣ አድርባይ፣ ጽንፈኛ፣ ጠባብና ትምክህተኛ ማለት ስድብ ሳይሆን የፖለቲካ አቋምን መግለጽ ነው። በቀድሞ ተማሪዎች ማህበር ብዙ የሐሳብ ፍጭት መካሄዱ ለጥራት ረዳ እንጂ አልጎዳም። በሐሳብ የተለያዩትም ተከባብረው ቀጥለዋል። የዛሬ ዋሾዎች ሊሉ እንደቃጡት ነጋጠባ ሲደባደቡ አልነበረም። የጠራ አቋምና ግንዛቤ መያዝ በጣም አስፈላጊ መሆኑን የማይገነዘቡ የትራንስነጠቅ ፖለቲካ አባወራዎች ግን የሐሰት ፍጭት ተራ ንትርክና መሰዳደብ ይመስላቸዋል። ተራማጆች ያኔ ልዩነታቸው የማይታረቅ ደረጃ ሲደርስና በፖለቲካ ድርጅት ደረጃ መደራጀትም ሲከሰት መለያየታቸው የግድ ሆኗል። በዚህ መሰረት ኢህአፓና መኢሶን ለምን በሰላም አልታገሉም የሚለው ትችት ውድቅ መሆኑ የሚታይ ነው። የመንግስት ስልጣንና የወደፊት የሀገሪቷን የፖለቲካ አታ የሚመለከት ልዩነት ነበርና ማሸጋሸግ የሚቻላል ሆነም አልነበረም። ያኔ ኢህአፓና ወያኔ ሊግባቡ ያልቻሉት ዛሬ አንድ የወያኔ ቀድሞ መሪ እንደዋሸው በትግል ስልትና ቦታ ተለያይተው ሳይሆን በመሰረታዊ የህብረተሰቡ ቅራኔ አፈረጃጀት ላይ ተለያይተው ማለትም ወያኔ የብሔረሰብ ቅራኔ ዋና ነውና ሁሉም ይንገጠሉ ባይ ነበርና ወያኔም ኢህአፓን ከትግራይ መሬት ውጣ ስላለውና ጦርነትም ስለከፈተበት ነው። ዛሬም ቢሆን ወያኔን በሚደግፉ ተለጣፊዎችና ወያኔን ማስወገድ በሚሉ ሀገሮዳ ድርጅቶች መካከል መቻቻል ሊኖር አይችልም። የነበሩትን ቅራኔዎች በማባባስ ሌሎች ኃይሎች ሊተከሙ ቢጥሩም የቅራኔዎቹ መንጽኤ ግዴለሽነት ወይም የፖለቲካ ብስለት ማጣት ሳይሆን የተቃረኑ አቋሞችን በመያዛቸው ምክንያት ነበር። ሀገር ወዳድ ኢትዮጵያዊ ድርጅቶችና ለምሳሌ ኦነግ ሊተባበሩ ሳይችሉ የቆዩትም ኦነግ ኢትዮጵያዊ አይደለንም አላማችን ተገንጥለን ነፃ ኦሮሚያን መመስረት ነው ስለሚል መሆኑ ይታወቃል። ሊታረቅ የሚችል አቋም አይደለም። ሊታረቅ የሚችለው ኦነግ አቋሙን ቀይሮ በኢትዮጵያ አንድነት ክልል ስር የኦሮሞን ህዝብ መብት ተቀበላለው ካለ ብቻ ነው። አለም አገር ወዳድ ኃይሎች የኦነግን አላማ ከተቀበሉ ይህን በተመለከተ ደግሞ ኢህአፓ የኦነግን የመገንጠል አቋም ለኦሮሞ ህዝብ የማይጠቅም ነው ሲል ሲተች ቆይቷል። ኦነግም ኢህአፓን ያበሻ ጥምክህተኛ ሲለው ዘመን አልፏል። ይህን ትችት በመሰንዘሩ ኢህአፓ ኦነግን አልሰደበም ወይም የኦሮሞን ህዝብ መብት አልተቃወመም አልተጻረረም። ወደ ዝርዝሩ ከመጣን ደግሞ ከጸረ ኦሮሞ አገዛዞች ጋር አብሮ ተሻሚ ሆኖ የነበረው ኦነግ እንጂ ኢህአፓ አልነበረም። ስለዚህም ወደ ተነሳንበት ነጥብ ስንመለስ ኢህአፓ ትግሉን ቀና መንገድ ለማስያዝና የህዝብን ጎራ ለማጠናከር ትችቶችን በግዴታ ደረጃ ሰነዘረ እንጂ ማንንም ድርጅት አልሰደበም ወይም ዘንድሮ ሊባል እንደተጀመረው አልነደፈም። መንደፉን ነምነኝ ላለውና ለቆሸሸው ዝምብ ኃይል የተወለደ ነውና ሄሰና ትችትን መገደብ ደግሞ ጥራትንና ብሎም ጥንካሬን ማጥፋትና የግለሰቦችን አጓጉል የግል ክብር ከሀገርና ህዝብ ጥቅም በፊት ማድረግ ነው። ያባ የባዕዳን ፍጡርና መሳሪያ ነው ብለው ሀቁን ገለው ውሸትን ሊያነግሱ የሚጥሩት ሁሉ ለሀገርና ለህዝብ ብሎ የተነሳውንና በንቃቱም የተጠናከረውን ትውልድም የባዕዳን መሳሪያ ነበረ ብሎ በሐሰት የሚወነጅሉ ሁሉ ራሳቸው የባዕድ መሳሪያና ቅጥረኛ መሆናቸው ሊጋለጥ የሚገባው ነው። የአጼው አገዛዝ አገሪቷን ለአሜሪካ ሰጥቶ የአሜሪካ ወታደሮችን በአገር መሬት ሰፍረው እንደ ልባቸው ሲፈነጩ ነበር። ወደ ኮሪያና ወደ ኮንጎም የተደረገው ዘመቻ በመሰረቱ የምዕራባውያንን ጥቅም ለማስጠበቅ እንደነበረም ማንም አይዘነጋም። በደርግ ዘመንም አገሪቷን ለሶቪየት ህብረትና አጋሮቿ ተሰጥታ እንደነበረም የምናውቀው ነው። ወያኔም ለአረቦችና ለሶማሊያ ለምዕራባውያንና ለሱዳን ያደረ ኃይል ሆኖ ቆይቶ ስልጣንን ከያዘም በኋላ ጭልጥ ብሎ በአሜሪካና እንግሊዝ ጫማ ወድቆ አገርን በገንጠል አዳክሞ ሱዳን በአገሪቷ እንዲፈነጭና መሬት እንዲይዝ ፈቅዶ ህዝብን ለባዕዳን ጭፍንና ዘረኛ በዝበዛ አጋልጦ ባዕዳንን ለማስደሰት ብቻ ዜጎችን ወደ ሶማሊያ ልኮ አስፈጅቶ በአፍሪካ ቀንድ የዘመናዊ ቀኝ ገዢዎች ተጠሪና አገልጋይ ሆኖ ያለ ነው። ዛሬም ቢሆን ጸረ ወያኔ ነን እያሉ ግን የባዕዳን ኃይሎችን ጥቅም ለማስጠበቅ የተነሱ እንዳሉ ለህዝብ ምስጢር አይደለም። ኢህአፓ ግን በዚህ ክህደት ሆነ አገርን አሳልፎ በመስጠት ወይም ለባዕዳን ተጎንብሶ አገርን በመጉዳት ከቶም ሊከሰስ የሚችል ኃይል አይደለም። ሐቁት ከተነገረና ከታመነ ውሸት ካልነገሰ የፈጠራው ወሬ ካልተሰፈነ ማለት ነው። ታዲያ ምነው ውሸቱ ቢያከተምና ሁሉም ሐቅን ቢቀበል?